ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። ቫቲካን ሬዲዮ ዘወትር ማታ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ዕለታዊ ስርጭት አሁን ጀመረ። ወደ ኢንተርኔት ድረገጽ በመሄድ www.radiovaticana.va ብላችሁ በመጻፍ በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ የቅድስት መንበርን በዓለም ዙሪያ የተከናወኑትን የቤተ ክርስቲያንና ሌሎች ዜናዎችንም መከታተል የምትችሉ መሆኑን እንገልጻለን። በፌስቡክ በኩል መከታተል ለምትፈልጉ አድማጮቻችን አድራሻችን ቫቲካን ሬዲዮ የአማርኛ ክፍል ብላችሁ በመጻፍ ላይክ የሚለውን ምልክት በመጫን ዕለታዊ ዝግጅቶቻችንን መከታተል የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 28 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቸስኮ 42 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ልባችንን ዝም በማሰኘት የእግዚአብሔርን ድምፅ መስማት እንደምንችል እናውቃለን ወይ ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለሐምሌ ወር ያቀረቡት የጸሎት ሐሳብ ብቸኝነት የሚሰማቸውን ካህናት ማገዝ ያስፈልጋል የሚል እንደሚያስታውሱ መግለጻቸውን ርዕሰ ሊቃነ ጳጳሳት ፍራንቸስኮ የሜዲትራኒያንን ባህር ሲያቋርጡ ላምፓዱሳ በተባለው ስፍራ የዛሬ አምስት ዓመት ገደማ ሕይወታቸውን ያጡ ሰዎችን በጸሎታቸው እንደሚያስታውሱ መግለጻቸውን ካርዲናል ፔትሮ ፓሮሊን ለርዕሰ ሊቃነ ጳጳሳት ፍራንቸስኮስ ሁሉም ነገር እርስ በርሱ የተገናኘ ነው ማለታቸውን የሚያመለክቱ ዜናዎችን በዛሬው ለስርጭታችን በቅደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይህ ነው በሚል ርዕስ ዘወትር ሐሙስ ወደ እናንተ አድማጮቻችን ሳምንታዊ ዝግጅት እንደምናቀርብ ይታወቃል። በዛሬው ለዝግጅታችን በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንቸስካውያን ማኅበር ካህን የሆኑት ክቡር ዶክተር አባ አንጦኒዮስ አልቤርቶ ታዋቂ የእመቤታችን የቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚል ርዕስ ካሳተሙት መጽሐፍ ላይ የብስራተ ገብርኤል የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ በናዝሬት በእስራኤል የሚለውን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለሐምሌ ወር ያቀረቡት የጸሎት ሐሳብ ብቸኝነት የሚሰማቸውን ካህናት ማገዝ ያስፈልጋል የሚል የጸሎት ሐሳብ እንደሆነ ለመረዳት ተችሏል። ርዕሰ ሊቃነ ጳጳሳት ፍራንቸስኮ በሰኔ 26 2010 ዓ.ም ለሐምሌ ወር 2010 ዓ.ም የሚሆን የጸሎት ሐሳብ በቪዲዮ ባስተላለፉት መልእክት ይፋ ማድረጋቸው የታወቀ ሲሆን በዚህም መሰረት ቅዱስነታቸው ለሐምሌ ወር መላው ምእመን እንዲጸልይበት ያስተላለፉት የጸሎት ሐሳብ በዚህ የሐምሌ ወር ስለ ካህናት ሐዋርያዊ ሥራዎች ከኔ ጋር ጸልዩ ማለታቸውን ካስተላለፉት የቪዲዮ መልእክት ለመረዳት ተችሏል። በዚህ በሐምሌ ወር በጋራ በመሆን በሐዋርያዊ ሥራዎቻቸው ድካምና ብቸኝነት የሚሰማቸው ካህናት ከጌታ ጋር ባላቸው ቅርበትና ከሌሎች ካህናት ወንድሞቻቸው ጋር ባላቸው ወዳጅነት ውስጥ መጽናናትንና ድጋፍን እንዲያገኙ እንጸልይላቸው ማለታቸው የተገለጸ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቸስኮስ በየወሩ ልማዳዊ በሆነ መልኩ የጸሎት ሐሳብ ይፋ በማድረግ ምእመኑ በጸሎት እንዲካፈሉ ጥሪ እንደሚያደርጉም ይታወቃል። በተለይም በብርቱ ችግር ውስጥ ያሉ ብቸኝነት፣ ድካምና ብርታት የማጣት ስሜት ለሚሰማቸው ካህናት እናንተ ብርታት እንድትሆኗቸው ሁሉም ክርስቲያኖች ለቆመሶቻቸውና ለካህናቶቻቸው ድጋፍ ሲያስፈልጋቸው ከጎናቸው ይቆሙ ዘንድ እጸልያለሁ ብለዋል። በዚህ አጋጣሚ እኛም በመጪው የሐምሌ ወር በተለያዩ ሐዋርያዊ የሥራ መስኮች ለተሰማሩ ካህናትና ቀሳውስት ርዕሰ ሊቃነ ጳጳሳት ፍራንቸስኮ ያቀረቡትን የጸሎት ጥሪ ተቀብለን ካህናቶቻችን ብርታትን ያገኙ ዘንድ ልንጸልይላቸው ይገባል ለማለት እንወዳለን። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 28 2010 ዓ.ም ዕለታዊ ስርጭታችንን ነው። የቅድስ መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን በአሁኑ ወቅት በሮም በመካሄድ ላይ ባለው ዓለም አቀፍ ጉባኤ ተሳታፊዎች እንደገለጹት የጋራ መኖሪያ ቤታችንንና የወደፊቱ የምድር ላይ ሕይወት በተመለከተ ባደረጉት ንግግር እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቸስኮ ስነ ምዕዳርን በተመለከተ ተያያዥነት ባለው መልኩ የሚያቀርቡት ሐሳብ ሊያስመሰግናቸው የሚገባ መሆኑን መግለጻቸውን ለመረዳት ተችሏል። ካርዲናል ፔትሮ ፓሮሊን ይህንን የተናገሩት ከሰኔ 26 2010 ዓ.ም ጀምሮ በሮም የጋራ መኖሪያ ቤታችንንና የወደፊቱ የምድር ላይ ሕይወትን እንንከባከብ በሚል ርዕስ በመካሄድ ላይ ባለው ዓለም አቀፍ ጉባኤ ላይ እንደሆነ ለመረዳት ተችሏል። ይህ ዓለም አቀፍ ጉባኤ እየተካሄደ የሚገኘው በቅድስት መንበር ስር በሚተዳደረው የተቀናጀ የሰው ሀብት ልማት ጳጳሳዊ ምክር ቤት ርዕሰ ሊቃነ ጳጳሳት ፍራንቸስኮ በላቲን ቋንቋ ላውዳቶ ሲ በአማርኛው በግርድፉ ሲተረጎም ውዳሴ ላንተ ይሁን በሚል ርዕስ ለንባብ ያበቁትን ሐዋርያዊ መልእክት ሦስተኛ ዓመት የተዘከረበትን አጋጣሚ ተጠቅመው ባዘጋጁት ጉባኤ ላይ እንደሆነ ለመረዳት የተቻለ ሲሆን ይህ ውዳሴ ላንተ ይሁን የሚለው የርዕሰ ሊቃነ ጳጳሳት ሐዋርያዊ መልእክት የጋራ መኖሪያ የሆነችውን ምድራችንን ከብክለት እንከላከል የሚል ሐሳብ ያነገበ ሐዋርያዊ መልእክት እንደሆነ ይታወሳል። በዚሁ ውዳሴ ላንተ ይሁን በሚለው የርዕሰ ሊቃነ ጳጳሳት ፍራንቸስኮስ የዛሬ 3 ዓመት ይፋ ባደረጉት ሐዋርያዊ መልእክት ላይ ተመርኩዘው በወቅቱ በጉባኤው ላይ ንግግር ያደረጉት የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን እንደገለጹት ይህ ቅዱስነታቸው ይፋ ያደረጉት ሐዋርያዊ መልእክት በመላው ዓለም በሚገኙ የማኅበረሰብ ክፍሎች ሳይንቲስቶችን ባካተተ መልኩ በከፍተኛ ሁኔታ ተቀባይነትን ማግኘቱን ገልጸው ይህ የሆነበት ምክንያት ይህ ሐዋርያዊ መልእክት ሁሉንም ነገሮች ተያያዥነት እንዳላቸው አድርጎ በማቅረቡ የተነሳ እንደሆነ ካርዲናል ፔትሮ ፓሮሊን ጨምረው ገልጸዋል። ካርዲናል ፔትሮ ፓሮሊን ንግግራቸውን በቀጠሉበት ወቅት እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቸስኮስ የተቀናጀ ስነ ምዕዳርን የጋራ መኖሪያችንን የመንከባከብ ቀዳሚ የሆነ ስፍራ ሊሰጠው ይገባል። የሰው ልጆችና ስነ ምዕዳር ከፍተኛ የሆነ ቁርኝት ያላቸው በመሆኑ የተነሳ ለሰባዊ ቤተሰብ የማይነጣጠሉ ጉዳዮች መሆናቸውን በመግለጽ ስለ ዓለም ተፈጥሮ ጥልቅ መንፈሳዊ እይታ እንዲኖር በማድረግ ስለ ፍጥረት ወንጌልን በመናገራቸው የተነሳ ከፍተኛ አድናቆት እንዳላቸው ካርዲናል ፔትሮ ፓሮሊን ጨምረው ገልጸዋል። ውዳሴ ላንተ ይሁን የሚለው ሐዋርያዊ መልእክት በኃጢአት ምክንያት በሰው ልብ ውስጥ የሚፈጸመው አመጽ በተፈጥሮ ላይ በሚያስከትላቸው ችግሮች ላይ ተንጸባርቀዋል በማለት ርዕሰ ሊቃነ ጳጳሳት ፍራንቼስኮ አመላክተው እንደነበረ የገለጹት ካርዲናል ፔትሮ ፓሮሊን በአሁኑ ወቅት በመላው ዓለማችን በከፍተኛ መልኩ እየተንጸባረቀ ባለው ተጠቅመጣል በእንግሊዝኛው use and throw away በሚለው ባህል የተነሳ በተፈጥሮ ላይ ከፍተኛ ጉዳት በመድረሱ የተነሳ ምድራችንን ለከፍተኛ አደጋ መዳረጓን በመግለጽ አጣዳፊ በሆነ መልኩ የሰው ልጆችን የእድገት ሂደት አመጣጥን ኢኮኖሚያዊ የሆኑ ሁኔታዎችን የምናስተዳድርበት ሁኔታና ያኗኗር ዘይቤያችንን መለወጥ እንደሚገባን የሚያሳስቡ መሆናቸውን የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን ጨምረው ገልጸዋል። ስነ ፍጥረትን በተመለከተ የካቶሊክ ቤተ ክርስቲያን አስተምሮ ግንዛቤን በተመለከተ ዓለም እግዚአብሔር ለፍጡራን ሁሉ የሰጠው ውድ ስጦታ እንደሆነ አድርጎ የሚያቀርብ መሆኑን በመግለጽ ንግግራቸውን የቀጠሉት ካርዲናል ፔትሮ ፓሮሊን አጽናፈ ሰማይ እግዚአብሔር ሆን ብሎ የፈጠረው ነገር ሲሆን የሰው ልጅ ከዚያን ቀጥሎ የታሰበ ነገር ሳይሆን ነገር ግን የሰው ልጅ ያጽናፈ ሰማይ መሰረታዊ ክፍል በመሆኑ የተነሳ በእግዚአብሔር አምሳያ በመፈጠራችን የተነሳ የሰው ልጅ ዋነኛው ጥሪ እግዚአብሔር የፈጠረውን ፍጥረት መንከባከብ ነው እንጂ በተፈጥሮ ላይ የበላይነትን ማንጸባረቅና ምድርን ማውደም በፍጹም ግን አይኖርበትም ብለዋል። በንግግራቸው ማጠቃለያ ላይ የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ውዳሴ ላንተ ይሁን በሚል አርዕስት የዛሬ 3 ዓመት ይፋ ያደረጉት ሐዋርያዊ መልእክትን በተመለከተ እንደተናገሩት ከእግዚአብሔር ከባልንጀሮቻችንና ከምድራችን ጋር ያለንን ግንኙነት ማጠናከር እንደሚገባ ጠቅሰው ጥሪያችን እግዚአብሔር የፈጠረውን መንከባከብ ነው፣ ኃላፊነታችን ደግሞ እግዚአብሔር የሰጠንን ሥራ ማስፈጸም ነው ማለታቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 28 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የሜዲትራኒያንን ባህር ሲያቋርጡ ላምፓዱሳ በተባለው ስፍራ የዛሬ 5 ዓመት ገደማ ሕይወታቸውን ያጡ ሰዎችን በጸሎታቸው እንደሚያስታውሷቸው መናገራቸው ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የሜዲትራኒያን ባህር ሲያቋርጡ ሕይወታቸውን ያጡ ስደተኞችን በመሥዋዕተ ቅዳሴ እንደሚያስታውሷቸው ተገለጸ። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ነገ አርብ ሰኔ 29 ቀን 2010 ዓ ም ከረፋዱ 5 ሰዓት ላይ በቅዱስ ጴጥሮስ ባዚሊካ ውስጥ የሚያሳርጉት መሥዋዕተ ቅዳሴ ከ5 ዓመት በፊት በርካታ ስደተኞች ወደ አውሮጳ በሚያደርጉት የባህር ላይ ጉዞ ሕይወታቸውን ያጡበት ዕለት ለመዘከር እንደሆነ ታውቋል። የቅድስት መንበር የዜና ክፍል ዳይሬክተር የሆኑት ግሬግ ቡርኬ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቼስኮስ የሚያሳርጉት መሥዋዕተ ቅዳሴ በአደጋው ሕይወታቸውን ላጡ ስደተኞች፣ ከአደጋው ለተረፉትና በአደጋው ወቅት በሕይወት ማዳን ለተሳተፉት ጭምር ነው ብለዋል። የቅድስት መንበር የዜናና ሕትመት ክፍል ኃላፊ የሆኑት አቶ ግሬግ ቡርኬ እንደገለጹት መሥዋዕተ ቅዳሴውን 200 የሚሆኑ ሰዎች የሚካፈሉ ሲሆን ከእነዚህም መካከል ጥገኝነት ጥያቄዎችና በዘርፉ አገልግሎት በማበርከት ላይ የሚገኙ ግለሰቦች ናቸው ብለዋል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከ5 ዓመታት በፊት ታሪካዊ የሆነውን የመጀመሪያ ሐዋርያዊ ጉብኝታቸውን ያደረጉት የሜዲትራኒያን ባህር የሚያቋርጡ በርካታ ስደተኞችን በመቀበል ወደምትታወቀው የኢጣሊያ ደሴት ወደ ሆነችው ወደ ላምፔዱሳ እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ፍራንቼስኮስ ከደቡብ አሜሪካ አህጉር ተነስተው ስደተኞች የተሻለ ህይወትን ተስፋ ወዳደረጉባት ወደ አውሮፓ ድረስ በመምጣታቸው የላምፔዱሳ ደሴት ነዋሪዎች ካሳዩት የደግነትና የርህራዬ ተግባር ጋር ተገናኝቷል ተብሏል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በላምፔዱሳ ደሴት በመትገኘው ትንሹ ስቴዲየም ተገኝተው መስዋዕተ ቅዳሴን ባሳረጉበት ዕለት ከ10,000 በላይ የሚሆኑ ስደተኞችና የደሴቲቱ ምዕመናን ተገኝተው እንደነበር ይታወሳል። ያንን ታሪካዊ ዕለት ያስታወሱት የቫቲካን ሬዲዮ ጋዜጠኛ አሌሳንድሮ ጂሶቲ እንደገለጹት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ ላምፔዱሳ ለመምጣት ተመኝተው ያደረጉት ሐዋርያዊ ጉዞ ከልብ የመነጨ እንደነበር ገልጸው በእርግጥም በየዕለቱ የሚሰቃዩትን ሰዎች መከራ ለመጋራት ቦታው በመገኘት እጃቸውን ዘርግተው ለመቀበል ያደረጉት የደጉ ሳምራዊ ምሳሌ እንደነበር ገልጸዋል። የቫቲካን ሬዲዮ ጋዜጠኛ የሆኑት አሌሳንድሮ ጂሶቲ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በላምፔዱሳ ተገኝተው መስዋዕተ ቅዳሴን ያሳረጉበትን መንበረ ታቦት በጀልባ ቅርጽ መዘጋጀቱ የስደተኞችን አስጊ የባህር ላይ ጉዞን ለማጉላት እንደነበር አስረድተዋል። በማከልም ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዕለቱ ባሳረጉት መስዋዕተ ቅዳሴ ወቅት ባሰሙት ቃለ ምዕዳን በስደተኞች ላይ የደረሰው አደጋ በስደተኞች ታሪክ ውስጥ እጅግ አሳዛኝ ክስተት እንደነበር ገልጸዋል። በማከልም ልብን በመውጋት ስቃይን እንደሚያስከትል እሾህ ያህል ነው ብለዋል። ስደተኞቹ የተጓዙባቸው ጀልባዎች መልካም ተስፋን ከመስጠት ይልቅ የሞትና የጥፋት መንገድ ሆነው ተገኝተዋል ብለዋል። በዕለቱ በስደተኞች ላይ የተከሰተውን አሰቃቂ አደጋን ያስታወሱት ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዕለቱ ባሰሙት ቃለ ምዕዳን ወደ ላምፔዱሳ ደሴት የመጡበትን አብይ ምክንያት ሲገልጹ ከስደተኞችና ከመላው ምዕመናን ጋር በጸሎት ለመተባበር ይህን የመሰለ አደጋ እንዳይደገም መልእክቴን ለማስተላለፍ ነው ብለዋል። ቅዱስነታቸው በዕለቱ ባሰሙት ቃለ ምዕዳን የላምፔዱሳ ነዋሪዎች ለስደተኞች የሚያደርጉትን አቀባበልንና መስተንግዶን በማስታወስ ምስጋናቸውን አቀርበውላቸዋል። በቁጥር ጥቂት ብትሆኑም ያላችሁን ሁሉ በማካፈል ለስደተኞች አክብሮትን፣ ፍቅርንና አንድነትን ገልጻቸዋል በማለት ምስጋናቸውን አቀርበውላቸዋል። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በዕለቱ ባሳረጉት መስዋዕተ ቅዳሴ ወቅት ያሰሙትን ቃለ ምዕዳን ሲያጠቃልሉ በሰዎች መካከል ለሚደረግ ልዩነትና ማግለል፣ በልበ ደንዳናነታችን ለሚከሰቱት ጥፋቶች በሙሉ ከእግዚአብሔር ዘንድ ምሕረትን ለምነው፣ ለተከሰተው የብዙ ሰዎች ሕይወት መጥፋት በቀዳሚነት ለሚጠየቁት በሙሉ ይቅርታን ተማጽነዋል። በመጨረሻም የአግሪጀንቶ ጳጳስ ብፁዕ ሞንሲኞር ፍራንቼስኮ ሞንቴኔግሮ በሀገረ ስብከቱ ምዕመናን ስም በመላው የላምፔዱሳ ነዋሪዎችና በደሴቲቱ ተጠልለው በሚገኙት ስደተኞች ስም ሆነው ለርዕሰ ሊቃነ ጳጳሳት ፍራንቼስኮስ ምስጋናን አቅርበው ወደ ስፍራው ባደረጉት ሐዋርያዊ ጉብኝታቸው የመጽናናትን የደስታንና የፍቅር መልእክትን በማካፈላቸው ምስጋናቸውን አቅርበውላቸዋል።
ክቡራንና ክቡራት አድማጮቻችን፣ በመቀጠል እምነታችን ይህ ነው በሚል አርዕስት ዘወትር ሐሙስ ወደ እናንተ አድማጮቻችን አንድ ሳምንታዊ ዝግጅት እንደምናቀርብ ይታወቃል። በዛሬው ዕለት ዝግጅታችን በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንቺስካውያን ማኅበር ካህን የሆኑት ክቡር ዶክተር አባ አንጦኒዮስ አልቤርቶ ታዋቂ የእመቤታችን የቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚል አርዕስት ካሳተሙት መጽሐፍ ላይ የብስራተ ገብርኤል የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ በናዝሬት በእስራኤል የሚለውን እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛችኋለን።
የቀርሜሎስ እመቤታችን ማርያም ቤተ መቅደስ በእስራኤል። የቀርሜሎስ ተራራ የሚገኘው በሜዲትራንያን ባህር ዳርቻ በሃይፋ ከተማ ትይዩ ነቢዩ ኤልያስ ከ450 የበዓል የሐሰት ነቢያት ጋር በተፋለመበት ስፍራ ላይ ነው። ይህንንም ታሪክ በአንደኛ መጽሐፈ ነገሥት ምዕራፍ 18 ከቁጥር 19 እስከ 40 ያለውን ብንመለከት ማግኘት እንችላለን። ነቢዩ ኤልያስ ለብዙ ዓመታት በእስራኤል አገር ከነበረው ድርቅ በኋላ አገልጋዩን ወደ ተራራው ጫፍ ዝናም መምጣቱን እንዲመለከት 7 ጊዜ የላከውም ከዚያው ስፍራ ነበር። የነቢዩም አገልጋይ ከዚያው ተራራ ላይ ነበር። ከአንድ ሰው መዳፍ የማይበልጥ ትንሽ ደመና ከባህር ሲወጣ አየሁ በማለት የድርቁን ዘመን ማብቃት ለነቢዩ የተናገረው። በዕብራይስጥ ቋንቋ ቀርሜል ማለት አታክልት ወይም የአታክልት ስፍራ ማለት ነው። ምክንያቱም ይህ ስፍራ በጥንት ዘመን በጣም ለምለምና እጅግ ውብ አረንጓዴ ስፍራ ነበርና። የቀርሜሎስ ተራራ በእመቤታችን እጅግ ቅድስት ድንግል ማርያም ስያሜ መታወቅ የጀመረው በቀርሜሎስ ተራራ ላይ በብሉይ ኪዳን ዘመን ይኖሩበት ከነበሩት መነኩሳት ጊዜ ጀምሮ ነበር ለማለት ይቻላል። ነቢዩ ኤልያስ ወደ ቀርሜሎስ ተራራ ላይ የወጣው በዚያን ዘመን በድርቅ እጅግ ይሰቃዩ ለነበሩት ወገኖቹ ለእስራኤላውያን ለመጸለይ ብሎ ነበር። ኤልያስ ወደ ቀርሜሎስ ተራራ ወጣ፣ እዚያም በሁለቱ ጉልበቶቹ መካከል ራሱን ወደ መሬት ደፋ ይላል አንደኛ ነገሥት ምዕራፍ 18 ቁጥር 42። በዚህ ዓይነት በጠንካራ እምነት ኤልያስ ጸሎቱን ለእግዚአብሔር አቀረበ። ከጥቂት ጊዜ በኋላ ኃይለኛ ዝናብ በመዝነብ የአገሪቱን ደርቆ የተሰነጣጠቀ መሬት አለመለመ። የእስራኤል ሕዝብም ከድርቅ አደጋ ዳነ። ኤልያስም ከባሕር የወጣውን ደመና በነቢዩ ኢሳይያስ ትንቢት ከተነገረው የድንግል ታሪክ ጋር አያይዞ ነበር። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። የኤልያስን ምሳሌ በመከተል የቀርሜሎስ ተራራ ባሕታውያን ከብዙ ዘመናት ይጠበቅ የነበረው የመሲህ እናት የምትሆነው ድንግል መምጣት ተግባራዊ እንዲሆን ይጸልዩ እንደነበር ይነገራል። የሕይወታቸውም ዓላማ ይህ እንደነበረ ተገልጿል። በሌላ በኩል ደግሞ ነቢዩ ኤልያስ ባሕታዊ ሕይወቱን ያሳለፈው በቀርሜሎስ ተራራ ላይ ሲሆን ለእመቤታችን ቅድስት ድንግል ታላቅ አክብሮት እንደነበረው ይነገራል። የእርሱን ካባ የወረሰው ደቀ መዝሙሩ ኤልሳ እና በመጽሐፍ ቅዱስ አነጋገር የነቢዩ ልጆች በመባል ይታወቁ የነበሩት ሌሎች ተከታዮችም የብህትናውና ሕይወቱ ተካፋይ በመሆን በእርሱ ብርታትና መንፈስ ሊሞሉ ችለዋል። የእነርሱንም መንፈስና ብርታት ቅርስ ለሌሎችም ለማስተላለፍ በቅተዋል። ለረጅም ጊዜ ይነገር በነበረው ትውፊት መሠረት የነቢያት ኤልያስና ኤልሳ ወዳጆች የነበሩ ሰዎች ቡድን አባላት በጴራቅሊጦስ ቀን የክርስትናን እምነት እንደተቀበሉ ይነገራል። እነዚያም ሰዎች ለጌታ መምጣት ዝግጅት ያደርግ የነበረው የመጥመቁ ዮሐንስ ደቀ መዛሙርት እንደነበሩ ይነገራል። የእነዚያም ሰዎች ቡድን አባላት ኢየሩሳሌምን ትተው በቀርሜሎስ ተራራ ላይ እንደሰፈሩ ኤልያስ ይኖርበት በነበረውና ከባሕር ትንሽ ደመና ሲወጣ ባየበት ስፍራ ለእመቤታችን ክብር አንድ ቤተ ክርስቲያን እንደ ሠሩም ይነገራል። በመጽሐፍ ቅዱስ ሊቃውንት አስተያየት ነቢዩ ኤልያስ ያየው ትንሽ ደመና የሚያመለክተው የእመቤታችንን እጅግ ቅድስት ድንግል ማርያም ትሕትናና ያለአዳም ኃጢአት የተጸነሰች መሆኗንም ጭምር ነው። እነዚያም በቀርሜሎስ ተራራ ላይ የሰፈሩት ክርስቲያኖች ራሳቸውን የቀርሜሎስ እመቤታችን ማርያም መነኮሳት በመባል ይጠሩ እንደነበር ይነገራል። የነቢዩን ኤልያስ መንፈሳዊነት የሚከተሉ ባሕታውያን በቀርሜሎስ ተራራ ላይ ስለ መስፈራቸው ታሪካዊ መረጃዎችን ለመሰብሰብ ብዙ መቶ ዓመታት እንደፈጀ የታወቀ ነው። ስለ ጉዳዩ የመጀመሪያው ትክክለኛ ታሪካዊ መረጃ የተጻፈው እንደ አውሮጳውያኑ አቆጣጠር በ1177 ዓመተ ምሕረት ነበር። የጻፈውም ዮሐንስ ፎካስ የተባለው ግሪካዊ መነኩሴ ነበር። ከዚያም በኋላ ገዳማዊ መንፈሳዊነት በቀርሜሎስ ተራራ ላይ እንደተደራጀ ከቤተ መቅደሱ ታሪክ ለመረዳት ይቻላል። ይህም አይነት መንፈሳዊነት በቀርሜሎስ ተራራ የተደራጀው ቅዱስ በርቶልድ በሚባል የልማዥ ተወላጅ በነበረው ፈረንሳዊ አማካኝነት ነበር። በርቶልድም ወደ ቅዱስ ሀገር እንደ መስቀል ጦረኛ በመሄድ ወደ ቀርሜሎስ ተራራ መንፈሳዊ ጉዞ እንዳደረገ፣ እዚያም የነበረውን የነቢዩ ኤልያስ ዋሻ እንደጎበኘ ይነገራል። ከቤተ መቅደሱ ታሪክ እንደምንረዳው ቅዱስ በርቶልድ በዚያን ዘመን በቅድስት ሀገር በተለያዩ አካባቢዎች የነበሩትን ሌሎች ባሕታውያንንም በአንድነት በመሰብሰብ በቀርሜሎስ ተራራ ላይ እንዲሰፍሩ እንዳደረገና የነቢዩን ኤልያስ መንፈስ እንዲከተሉ እንዳመቻቸም ይነገራል። በተጨማሪም ደግሞ ቅዱስ በርቶልድ በቀርሜሎስ ተራራ ላይ ያቋቋመው የባሕታውያን ቡድን በአንድ አለቃ ስር የሚተዳደረውን የገዳማውያን መንፈስ የሚከተል ነበር። እነዚያ በቀርሜሎስ ተራራ ላይ በአንድነት በገዳማውያን መንፈስ ለመኖር የተሰበሰቡት ገዳማውያን እንደ አውሮጳውያኑ አቆጣጠር በ1150 ዓመተ ምሕረት በገዳማቸው መካከል አንድ ቤተ ጸሎት በእመቤታችን እጅግ ቅድስት ድንግል ማርያም ስም እንደሠሩም ይነገራል። የቅዱስ በርቶልድ ተከታይ ከነበረው የማኅበሩ የመጀመሪያ አበምኔት ከነበረው ከቅዱስ ብሮካርድ ዘመን ጀምሮ በቀርሜሎስ ተራራ ይደራጅ የነበረው የአዲሱ ገዳም አባላት የቀርሜሎስ ተራራ የእመቤታችን ማርያም ወንድሞች ተብለው መጠራት እንደጀመሩ ይነገራል። በዚህ አይነት የእመቤታችን ማርያም ፍቅር የመንፈሳዊነታቸው ልዩ መለያው ለመሆን ይችላል። ሌላው መታወስ ያለበት ነገር ቢኖር ቅዱስ ስምዖን አስቶክ ከቀርሜሎስ እመቤታችን እጅግ ቅድስት ድንግል ማርያም መንፈሳዊነት የተያያዘውን የስካፑለር መንፈሳዊነት በማስፋፋት ረገድ የተጫወተውን ሚና መግለጽ ነው። ስምዖን አስቶክ በእንግሊዝ ሀገር ኬንት በሚባል አካባቢ እንደ አውሮፓውያኑ አቆጣጠር በ1165 ዓመተ ምህረት እንደተወለደም ይነገራል። በኋላም በእስላሞች ጥቃት ምክንያት ሁኔታው በጣም አስቸጋሪ ሲሆንባቸው መነኮሳቱ ከቀርሜሎስ ተራራ ወደ እንግሊዝ ሀገር በመሸሽ አይለስፎርድ በሚባል አካባቢ እንደሰፈሩም ይነገራል። ቅዱስ ስምዖን አስቶክ በ100 ዓመት ዕድሜው እንደ አውሮፓውያኑ አቆጣጠር በግንቦት 16 ቀን 1265 ዓመተ ምህረት በቦርዶ በፈረንሳይ አገር በሚገኘው የቀርሜሎሳውያን ገዳም እስኪሞት ድረስ በቅድስና እንደኖረ ከታሪኩ ለመረዳት ይቻላል። ለቅዱስ ስምዖን አስቶክ በሰጠችው ተስፋ መሰረት ቡናዊ ስካፑለር ባንገቱ አጥልቆ የሚሞት ማንኛውም ክርስቲያን የገሃነም እሳት ስቃይ አያገኘውም። በዚህ አይነት የቀርሜሎስ ተራራ እመቤታችን እጅግ ቅድስት ድንግል ማርያም ስካፑለር የደህንነት ምልክት ነው። ከአደጋም መከላከያ ሲሆን የሰላምም ማረጋገጫ ነው። የቀርሜሎስ ተራራ እመቤታችን እጅግ ቅድስት ድንግል ማርያም በአሁኑ ጊዜና ለዘላለምም ከአደጋ ሁሉ ትጠብቀን። አሜን።
ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ በኢትዮጵያ የካቶሊክ ቤተ ክርስቲያን የፍራንቺስካውያን ማኅበር ካህን የሆኑት ክቡር ዶክተር አባንጦኒዮስ አልቤርቶ ታዋቂ የእመቤታችን የቅድስት ድንግል ማርያም የካቶሊክ ቤተ መቅደሶች በዓለም ላይ በሚል አርዕስት ካሳተሙት መጻሕፍት ላይ የብሥራተ ገብርኤል የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ በናዝሬት በእስራኤል የሚለውን ነበር ያስደመጥናችሁ። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።